ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ታህሳስ 8 2016 ዓ.ም ዝግጅታችን ጀመረ። በጋምቤላ ክልል አበቦ ወረዳ 4 ሰዎች በታጣቂዎች መገደላቸው ተገለጸ። በሽረ መምህራን ደሞዝ ካልተከፈላቸው ስራ እንደሚያቆሙ አስጠነቀቁ። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። እንግዲህ ወልዴ ለዜናው እዚህ አጠገቤ ይገኛል። በማቀናበሩ ብርሃን ኃይሉ አብራናለች። በፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁን ቆዩ፣ እኛም አብረናችሁ እናመሻለን። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ እንግዱ
በድጋሚ እንደምናመሻችሁ። ኢትዮጵያ፣ ግብፅና ሱዳን በህዳሴ ግድብ ላይ 4ኛ ዙር ድርድር በማድረግ ላይ ናቸው። ኬንያና የአውሮፓ ህብረት የንግድ ስምምነት ተፈራረሙ። እንዲሁም የአውሮፓ ህብረት በቀድሞው ትዊተር በአሁኑ ኤክስ ላይ ምርመራ ጀምረዋል የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። ግብፅ፣ ኢትዮጵያና ሱዳን ኢትዮጵያ እየገነባች ባለችው የህዳሴ ግድብ ላይ የሚያደርጉትን 4ኛ ዙር ድርድር ዛሬ አዲስ አበባ ላይ መጀመራቸውን ኢትዮጵያን የሚወክሉት ዋና ተደራዳሪ አምባሳደር ስለሺ በቀለ በኤክስ ማኅበራዊ መድረክ ባስተላለፉት መልእክት አስታውቀዋል። ሦስቱ ወገኖች ባለፈው መስከረም አዲስ አበባ ላይ ያደረጉት 3ኛ ዙር ድርድር ካለ ውጤት ተበትኖ እንደነበር ይታወሳል። ድርድሮቹ በመደረግ ላይ ያሉት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ እና የግብፁ ጠቅላይ ሚኒስትር አብደልፈታህ አልሲሲ በኢትዮጵያ እየተገነባ ባለው የህዳሴ ግድብ ጉዳይ በአራት ወራት ውስጥ ስምምነት ላይ እንደሚደርሱ ባለፈው ሐምሌ ማስታወቃቸውን መሠረት አድርጎ ነው። አራተኛውና በአዲስ አበባ በመቀጠል ላይ ያለው ድርድር ከዚህ ቀደም በተደረጉ ድርድሮችና ትናንት እሁድ በቴክኒካዊ ቡድኑ በተደረጉ ውይይቶች ላይ እንደሚመሠረት አምባሳደር ስለሺ ጨምረው አስታውቀዋል። ኢትዮጵያ የምትመራው ግድቡን በተመለከተ እንደ አውሮፓውያን አቆጣጠር 2015 በተደነገገው የመርህ ስምምነት እንዲሁም በጋራና በእኩልነት ላይ በተመሠረተ አጠቃቀም መሆኑንም አምባሳደሩ ገልጸዋል። 4.6 ቢሊዮን ዶላር የሚፈጀው ግድብ ፍላጎቷን ከግምት ውስጥ የማያስገባ ከሆነ የናይልን ወንዝ ለግብርናና 100 ሚሊዮን ለሚሆን ሕዝቧ የውሃ ፍጆታ የምትጠቀመው ግብፅ ትልቅ ስጋት እንደሚሆንባት ስትገልጽ ቆይታለች። አብዛኛው የአገሪቱ ሕዝብ የኤሌክትሪክ ኃይል ተጠቃሚ ባለመሆኑ ግድቡ አስፈላጊ እንደሆነ ኢትዮጵያ በበኩሏ ትገልጻለች። አራተኛውን ዙር የግድቡ ሙሌት ባለፈው 2015 መጨረሻ ላይ እንዳጠናቀቀች ኢትዮጵያ ማስታወቋ አይዘነጋም። ኬንያና የአውሮፓ ህብረት በሁለቱ ወገኖች በኩል የሸቀጦች ልውውጥን ለማሳለጥ ለረጅም ጊዜ ድርድር ሲያደርጉበት የሰነበቱትን የንግድ ስምምነት ዛሬ የሰኞ ተፈራርመዋል። ህብረቱ ከአፍሪካ ጋር የጠነከረ የኢኮኖሚ ግንኙነት መሻቱን የሚያመላክት ነው ተብሏል። ስምምነቱ ኬንያ ከቀረጥና ከኮታ ነጻ በሆነ መንገድ የውጭ ንግዷ ዋና መዳረሻ ወደሆነው የአውሮፓ ህብረት ሸቀጥ እንድታስገባ ያስችላታል። ወደ ኬንያ የሚገቡ የአውሮፓ ሸቀጦች ደግሞ ቀረጣቸው ቀስ በቀስ እየቀነሰ እንደሚሄድ ታውቋል። ስምምነቱ በአውሮፓ ህብረትና በአፍሪካ መካከል ከእንደ አውሮፓን አቆጣጠር 2016 ወዲህ የተደረገ ትልቅ የንግድ ስምምነት ነው ተብሏል። ቻይና በመላ አህጉሪቱ የመሠረተ ልማት ግንባታ ላይ ከፍተኛ መጠን ያለው ገንዘብ ማፍሰሷን ተከትሎ የመጣ እንደሆነ ተመልክተዋል። ሌሎችም የምስራቅ አፍሪካ ሀገራት ስምምነቱን እንዲቀላቀሉ የጠየቁት የአውሮፓ ህብረት ኮሚሽን ፕሬዚደንት ኡርሱላ ቮንደር ላይን ከአፍሪካ ጋር የንግድና የኢኮኖሚ ግንኙነታቸውን እያጠናከሩ እንደመጡ ተናግረዋል። ስምምነቱ ተግባራዊ እንዲሆን የአውሮፓ ህብረትና የኬንያ ፓርላማ ማጽደቅ እንደሚጠበቅባቸው የኤኤፍፒ ዘገባ አመልክቷል። በጊኒ መዲና ኮናክሪ በሚገኝ የነዳጅ ማጠራቀሚያ ላይ ዛሬ ሰኞ በደረሰ ፍንዳታ ቢያንስ 8 ሰዎች ሲሞቱ 84 የሚሆኑት ደግሞ ጉዳት ደርሶባቸዋል ተብሏል። ፍንዳታውን ተከትሎ በስፍራው የነበሩ የነዳጅ ጫኝ ተሽከርካሪዎች በጸጥታ ኃይሎች ታጅበው ሲወጡ ተስተውሏል። ፍንዳታው በአካባቢው የሚገኙ ቤቶችን የመስኮት መስታወት ሲያረግፍ በመቶ የሚቆጠሩ ሰዎች ቤታቸውን ጥለው እንዲሸሹ አድርጓል ተብሏል። የእሳት አደጋ ሰራተኞች እሳቱን በቁጥጥር ስር ቢያውሉትም ከባድ ጭስና እሳት በአካባቢው መታየት መቀጠሉን የሮይተርስ ዘገባ አመልክቷል። የእሳቱ መነሻ አልታወቀም ያለው የመንግስት መግለጫ ምርመራ እንደሚደረግ አስታውቋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ሰሜን ኮሪያ ዛሬ ሰኞ አህጉር አቋራጭ ሚሳኤል ለሙከራ ወደ ባህር መተኮሷን ደቡብ ኮሪያ አስታውቃለች። በአንድ ቀን ውስጥ ለሁለተኛ ጊዜ የተተኮሰ ሚሳኤል ነው ተብሏል። ሰሜን ኮሪያ አህጉር አቋራጭ ሚሳኤሉን ዛሬ ስትተኩስ ከወራት በኋላ ለመጀመሪያ ጊዜ መሆኑንና አሜሪካና ደቡብ ኮሪያ የኒውክሌር መከላከል አቅማቸውን ለማጠናከር በትብብር ለመወሰናቸው የተሰጠ መልስ እንደሆነ ተነግሯል። አሜሪካና ደቡብ ኮሪያ በጋራ የሚያደርጉት ልምምድን ሰሜን ኮሪያ ግልጽ የሆነ የማስፈራሪያ አድርጋ እንደምትመለከተው የአገሪቱ የመከላከያ ሚኒስቴር አስታውቋል። ለሙከራ የተተኮሰው ሚሳኤል ሰሜን ኮሪያ ካሏት መሳሪያዎች እጅግ ኃይለኛው እንደሆነ ፕሬዚደንት ኪም ጆንግ ኡን ገልጸዋል። ሚሳኤሉ 1000 ኪሎ ሜትር ከተመዘገዘገ በኋላ በሰሜን ኮሪያና በጃፓን መካከል ከሚገኘው የውሃ አካል ላይ ማረፉ ታውቋል። በጎረቤት አገራቱ እንዳይሰማም 6000 ኪሎ ሜትር ከፍ ተደርጎ መተኮሱ ተመልክቷል። ከደቡብ ኮሪያና ከጃፓን አቻዎቻቸው ጋር በስልክ የተነጋገሩት የአሜሪካው ብሔራዊ የጸጥታ አማካሪ ጄክ ሰሊቨን የሰሜን ኮሪያ ሙከራ አገሪቱ የባለስቲክ ሚሳኤል ሙከራ እንዳታደርግ የተመድ የጸጥታው ምክር ቤት ያስተላለፈውን ውሳኔ የጣሰ ነው ብለዋል። የአሜሪካና የደቡብ ኮሪያ ከፍተኛ ባለሥልጣናት ባለፈው አርብ ዋሽንግተን ላይ ተገናኝተው በሚቀጥለው በጋ የሚያደርጉት ልምምድ የኒውክሌር ጥቃትን መከላከል ታሳቢ ያደረገ እንዲሆን ተስማምተዋል። በታሪክ በአደንዛዥ እጽ አዘዋዋሪዎች ላይ ከተደረጉ ክሶች ከፍተኛው ነው የተባለ የክስ ሂደት ቤልጅየም ዛሬ መጀመሯን አስታውቃለች። እጽ በማዘዋወር ተሳትፈዋል የተባሉ ከ100 በላይ የሚሆኑ የተለያዩ አገራት ዜጎች በፍርድ ቤቱ የተከሳሽ ሳጥን ውስጥ ቆመው ተስተውለዋል። ክሱ የመጣው ተከሳሾቹ ይጠቀሙባቸው የነበሩ የሚስጥር መልእክት ማስተላለፊያ ማኅበራዊ መገናኛ መድረኮችን መርማሪዎች ሰብረው በመግባት መና መልእክቶቹን መጥለፍ መቻላቸውን ተከትሎ ነው። ከቤልጅየም፣ አልባንያ፣ ኮሎምቢያ እና ሰሜን አፍሪካ ናቸው የተባሉት ተከሳሾች ብራስልስ በሚገኘው የቀድሞ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ዋና መስሪያ ቤት ቅጥር ግቢ ውስጥ በተሰየመው ፍርድ ቤት በከፍተኛ ጥበቃ ስር እንደተሰበሰቡ ታውቋል። ተከሳሾቹ ኮካይንና ሐሺሽ ከደቡብ አሜሪካና ሞሮኮ በማስነሳት ቤልጅየም፣ ኔዘርላንድ፣ ጀርመንና ጣሊያን በሚገኙ ወደቦች በኩል ማስገባታቸውን ክሱ አመልክቷል። ቤልጅየም የሚገኘው የአንትወርፕ ወደብ ወደ አውሮፓ የሚላክ ኮካይን ዋና መግቢያ እንደሆነ የኤኤፍፒ ዘገባ አመልክቷል። በመጨረሻም የኢላን መስክ የቀድሞው ትዊተር የአሁኑ ኤክስ የማኅበራዊ ሚዲያውን ሕግ ጥሶ እንደው ለመወሰን የአውሮፓ ኅብረት ምርመራ በማድረግ ላይ መሆኑን አስታውቋል። በመረጃ መረብ ላይ የሚለቀቁ መልእክቶች መርዛማነታቸው እንዲቀንስ በሚል ከወጣው ሕግ ወዲህ የተደረገ የመጀመሪያው ምርመራ ነው ተብሏል። መድረኩ የሚጠቀማቸው ሥርዓቶች፣ ቀመሮችና ፖሊሲዎች ሕግ ጥሰው እንደው ይታያል ተብሏል። መድረኩ ሕገወጥ መልእክቶችን ለመቆጣጠር ሳይችል ቀርቶ እንደው ምርመራው ይመለከታልም ተብሏል። በተጨማሪም አሰራሩን በተመለከተ ለተመራማሪዎችና ለመርማሪዎች ግልጽነት ያሳይ እንደሆነም ይፈተሻል ተብሏል። ኤክስ በበኩሉ በለቀቀው መልእክት ኩባንያው ለሕጉ ተገዢ መሆኑን ጠቅሶ የምርመራ ሂደቱ ከፖለቲካ ነጻ መሆኑንና ሐሳብን የመግለጽ ነጻነትን መከበር አስፈላጊ እንደሆነ ገልጿል። ዲጂታል ሰርቪስ አክት በሚል የወጣው ሕግ በመጠናቀቅ ላይ ባለው የፈረንጆች ዓመት መጀመሪያ ላይ ተግባራዊ የሆነ ሲሆን ሕጉን በሚጥሱ ኩባንያዎች ላይ የገቢያቸውን 6% ድረስ መቀጫ እንደሚጥል ታውቋል። ይህም በቢሊዮን የሚቆጠር ዶላር እንደሚሆን ይገመታል። ቅጣቱ ከአውሮፓ ኅብረት መታገድንም ሊጨምር እንደሚችል ተመልክተዋል። ክብራትና ክብራን ለምሽቱ ያስኩት ዜና በዚሁ ተፈጽሟል። ለቀሪው ፕሮግራሞች ወደ ስመኝሽ መራቸዋሉ።
እንግዱን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው እየተከታተላችሁት ያላችሁት። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አባባዮ ገበያውም አብረውናሉ። በድጋሚ ለማስተዋወቅ ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በFacebook @voaamharic ላይም በቀጥታ እየተላለፈ ይገኛል። አሁን ወደ ቀዳሚው አበይት ዘገባ እንለፍ። በጋምቤላ ክልል አኝዋክ ዞን በአባቦ ወረዳ መንደር 17 ቀበሌ ውስጥ ከትላንት በስቲያ ቀዳሜ ታጣቂዎች አደረሱት በተባለ ጥቃት 4 ሰዎች እንደተገደሉ በተሰቦቻቸውና የአይንማኞች በስልክ ለአሜሪካ ድምጽ ተናገሩ። ወንድሟ በታጣቂዎቹ በስለት ተወግቶ እንደተገደለ የገለጸች አንዲት ወጣት በእርሷም ላይ ጉዳት ለማድረስ እንደሞከሩ ተናግራለች። ጥቃቱ በማንነት ላይ ያተኮረ ነው ሲሉም የሟች ቤተሰቦች ይወቅሳሉ። የጋምቤላ ክልል መንግስት ኮሚኒኬሽን ጽፈት ቤት ኃላፊ ኦጁሉ ጊሎ 4 ሰዎች በታጣቂዎች እንደተገደሉ አስታውቀው ተጠርጣሪዎቹን በቁጥጥር ስር ለማዋል የጸጥታ ኃይሎች አሰሳ ላይ ናቸው ብለዋል። ሆኖም ድርጊቱ ማንነትን መሰረት ያደረገ አይደለም ሲሉ የኮሚኒኬሽን ጽፈት ቤቱ ኃላፊው አስተባብለዋል። ናኮር መልካ ተጨማሪ ዘገባ አለው።
በጋምቤላ ክልል አኝዋክ ዞን አቦቦ ወረዳ በመንደር 17 ቀበሌ ውስጥ ከትናንት በስቲያ ቀዳሜ ታሳ 6 ቀን ቀትር ላይ ስለተያዙ ሁለት ታጣቂዎች ከብቶችን እየጠበቁ የነበሩ አዛውንትና ሌላ አንድ ወጣትን ገለዋል ሲሉ የአይንማኝ እንደሆኑ የገለጹት አቶ አለማየሁ ድልበቶ በስልክ ለአሜሪካ ድምጽ ተናግረዋል።
77 መጣን ከፈራ ጣሪያ ነው ያለነው። መንደር 17 ነው ያለነው። ቀዳሜላት እንግዲህ ካፕቴኛ የውጡናቸው 4 ሰው በዛ ቢበደውል ዛሬውን ለንጂሶ ካደጊ ወጣት ነው ፈይሰ ጉርማሞ ታዳጊ ወጣት ነው። ደግሞ የሴትዮዋን አባቷን ስለማላቅ አሁን ስሟ ማርታ ነው። መንደር 17 ላይ ነው የሚኖሩት። እንግዲህ የሞቱቱ ያው በነዛ በአካባቢው ብሔረሰብ ነው፣ በቢለዋ ነው ሰዎቹ የተገደሉት። ሴትዮዋን እንደውም ለከብት እረኛ ለባለቤቷ ሲንቅ ወስዳ ስትመለስ መንገድ ላይ አባሯት የሆነ በሬ ለማረድ ሲዘጋጁ እሷ ድንገት ላዩ ላይ ወጥታ ነው መረጃ ትሰጣለች ብላ ነው እሷ መንደር ጥግ ነው የተገደለችው እሷ።
አራተኛው ሰው ደግሞ የተገደለው የእርዳታ ጥሪ ለማሰማት በያዘው ጠመንጃ ሲተኩስ በነበረ የነበረው የአካባቢው ሚሊሻ ስህተት እንደሆነ አቶ አለማየሁ ሲያስረዱ፣
ትንሹ የዘላለም ደንጊሶ የሚባለው ልጁን አግባብ በሌለው መንገድ ሲተኩስ ልጁን አንተ ነው የገደልከው ተብሎ አንድ የሆነ ታጣቂ ታስሯል። ባላረጋጋ ቀጠበት ሲተኩስ በዛ ምክንያት ነው የተገደለው እያለ ሰው ፍንጭ እየሰጠ ነው። ሰውየው እየተጣራ ነው ያለው፣ ታስሮ ነው ያለው።
ከብቶችን እየጠበቀ የነበረ ወንድሟን ፍለጋ ስትሄድ ስለት በያዙ ሁለት ሰዎች ተወግቶ እንደተገደለ የገለጸችው ሚሚ ገርማሞ የተባለችው ወጣት በእኔም ላይ ጉዳት ለማድረስ ሞክረዋል ስትል ታብራራለች።
ሲመለስ ነው ከነሱ ጋር የተገናኘው። ደግሞ ቀይ አንዱ ቀይ ነው የለበሰ፣ አንዱ ነጭ ነው የለበሰ። ጸጉራቸው ፈርዘዋል። እጃቸው ላይ ቢለዋና ጩቤ ይዘዋሉ። ከዛ ቁሚ አሉኝ። እኔ ስልክ እያነጋገርኩት ቁሚ አሉኝ። አልቆምም ብዬ ስልክ እያናገርኩት ወደ ማንደር ወደ ሰፈር ይሮጥኩት። ከመንገድ ላይ ግማሽ መንገድ ደርሰው በቃ እስቲ ምናልባት ሰው ለሰው እየደወለች እኮ ነው ብሎ ይሁን አላውቅም፣ ያን አስቦን አላውቅም። ወደ ኋላ ተመለሱ። እኔ ፈርቼ ወደ ሰፈር ወስኩትና እነሱ ደግሞ ከኋላ ወደ ኋላ ተመለሱትና ወደ ከተማ መስመር ነው የሮጡ፣ ወደ አቦ ማለት ነው። ቀጥታ ደግሞ አሁን በሌላ መንገድ ስንወጣ ሬሳ ወርቆ ነው ያገኘን።
አቶ ገርማሙ ጌሬጎ የተባሉ ወላጅ አባትም ልጃቸው በታጣቂዎቹ እንደተገደለ ይናገራሉ። መሰል ጥቃት በ1996 ዓመተ ምህረት እንደተፈጸመ አውስተው ግድያ ይብቃ ሲሉ ሳግ በተናነቀው ድምጻቸው ተማጽነዋል።
ሰባት ነው እዚህ ሀገር ገባሁት፣ እዚህ ነው ያደግኩት፣ ልጆችም የወለድኩት የልጆችን ልጆችም እዚህ ነው ያደገ ነው። ስለዚህ አሁን ይሄ ነገር ከላይ ተጣርቶ ይምጠልኝ። የእኛም ጉዳይ ግን እኛ ደም አንበቅልም፣ የሚበቅለው አምላክ ሰጠን፣ ቤት ገብተናል። ምንም ማድረግ እጃችን አጥፋ። እንጃ እንግዲህ እንጃ ከአሁን በኋላማ እንጃ። በቃ 96 አለን፣ ከዛም በለጠብን። በቃ
የጋምቤላ ክልል የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ኡጁሉ ጊሎ 4 ሰላማዊያን ሰዎች በታጣቂዎች እንደተገደሉ አረጋግጠዋል። የክልሉ መንግስት አጣሪ ቡድን አቋቁሞ ስለ ጉዳዩ እንዳጣራ ያስታወቁት አቶ ኡጁሉ ከአጣሪ ቡድኑ ሪፖርት አገኘን ያሉትን ለአሜሪካ ድምፅ አስረድተዋል።
አራትን ሰዎች ህይወታቸው በጥቃቱ አልፏል። ሶስቱ ትላንት ኦልሞስት እንደሞቱ አሹር አድርጌያለሁ፣ ግን አራተኛው ቶሎ ወደ ሕክምና ማድረግ ባለመድረሱ ምክንያት ብዙ ደም መፍሰሱ ጋር ተያይዞ ተጨማሪ ህይወቱ ማለፉ ነው። ነገር በተለይ እነዚህ ሰዎች ጉዳት ያደረሱ አካላት ማንነታቸው ለመለየት ጫካ ለጫካ የተከታተሉ።
የኮሚኒኬሽን ጽህፈት ቤቱ ኃላፊ አቶ ውጅሉ ጥቃቱ ማንነት ተኮር ነው በሚል በሟች ቤተሰቦች የተገለጸውን እንዳልሆነ ጠቅሰው አስተባብለዋል።
አራቱ ሟቾች ሲሞት አብሮ ከማህበረሰቡ ጋር ከኛም ከነዛ አባቶች ምች ሚል ከደቡብ አካባቢ በድሮ 77 ድርቅ ጊዜ ጋር የሰፈሩ ሰዎች ሬሳዎች በጋራ በመቀበር ነው የነገረ። እነሱም ራሳቸው ራሱ ኑሮ ተወላልዶ ስለሆኑ ኦልሞስት በሲስተም ውስጥ አስሚሌት ከተደረገ ቆይቷል። ከአምስቱ ነባር ኔቲቭ አንድ እነሱ አካል አድርገን ስለዚህ እንደ ባህዳ የሚታይበት አታይ እንደሌለ ነው የሚያማቀው።
የጸጥታ ኃይሎች የገዳዮቹ ማንነት ለመለየትና በቁጥጥር ስር ለማዋል አሰሳ ላይ እንደሆኑ አቶ እጁሉ ጠቁመው በአሁኑ ጊዜ አካባቢው ወደ መረጋጋት እንደተመለሰ አክለው ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። ለሁለት ዓመት በዘለቀው የሰሜን ኢትዮጵያው ጦርነት ምክንያት የ17 ወራት ደሞዝ እንዳልተከፈላቸው የገለጹ በትግራይ ክልል የሽረ እንደስላሴ ከተማ መምህራን ውዙፍ ደሞዛቸው እንዲከፈላቸው ትላንት እሁድ ባካሄዱት ሰላማዊ ሰልፍ ጠይቀዋል። ጥያቄያቸው ካልተመለሰ ስራ ለማቆም ውሳኔ ሊያሳልፉ እንደሚችሉ መምህራኑ አስጠንቅቀዋል። የትግራይ ክልል መምህራን ማህበር በበኩሉ ሰልፍ የወጡ መምህራን ያሰሙት አቤቱታ በክልሉ የሚገኙ የ 45,000 መምህራን ጥያቄ እንደሆነ ገልጾ አስቸኳይ ምላሽ እንዲሰጣቸው አመልክቷል። በጉዳዩ ላይ ከክልሉ ትምህርት ቢሮ ምላሽ ለማግኘት ያደረግነው ጥረት አልተሳካም። መቀሌ የሚገኘው ዘጋቢያችን ሙልጌታ አጽብሃ ተከታዩን ልኳል።
በትግራይ ክልል በሰሜናዊ ምዕራብ ዞን ሽረ እንደስላሴ ከተማ ትላንት እሁድ ታህሳስ 7 ቀን 2016 ዓ.ም ምረት ለወራት በታጎለባቸው የደሞዝ ክፍያ ምክንያት ለመኖር ተቸግረናል ያሉ 500 የሚደርሱ የከተማዋ መምህራን አቤቱታቸውን በሰልፍ አሰምተዋል። በከተማዋ የመምህራን ማህበር አዘጋጅነት በተካሄደው ሰልፍ ላይ ተሳታፊ የነበሩትና ለ15 ዓመታት ያህል በመምህርነት እንዳገለገሉ የገለጹት መምህር ዓለም ጻድቅ በጦርነት ወቅት ሊከፈላቸው ይገባል የነበረ ውዝፍ ደሞዝ እንዲከፈላቸው ለመጠየቅ የተካሄደው ሰልፍ እንደሆነ ለአሜሪካ ድምጽ ተናግረዋል።
የሰላማዊ ሰልፉ አላማ ደግሞ የ17 ወር ደሞዛችን ይከፈለን፣ ሁለተኛ ስራ ግብር ይቀነስልን ነው። ምክንያቱ አሁን አገሪቱ ያላት የኢኮኖሚ አቅም መሰረት በማድረግ ደሞዝ ይጨመርልን ከማለት ይልቅ ያለንን የስራ ግብር እንዲሻሻልልን እንዲቀነስልን ብለን የጠየቅ ነው። ስለዚህ ይሄ ደግሞ ፍትሐዊ ጥያቄ ነው። ሌላው የቤት ክራይ ይፈቀድልን ነው። የቤት ክራይ በጣም በተጋነነ መልኩ ነው እየተፈጸመ ያለውና ይሄንን ለመሻሻል ደግሞ የቤት ክራይ ይፈቀድልን ብለን ለመንግስት ጥያቄያችን አቅርበናል።
መምህርት ምጽላል ገብረ መድህን የተባሉ ሌላዋ የሰልፉ ተሳታፊም ለ25 ዓመታት በሙያው እንዳገለገሉ ገልጸው ለትውልድ ቀረጻ የምንደክም መምህራን በከፍተኛ የኢኮኖሚ ችግር ውስጥ ወድቀናል ሲሉ ያሉበትን ሁኔታ አስረድተዋል።
ከነበሩት ጥያቄዎቹ መሳልል ጣ የሚባል ነገር እሱ ቆሟል ማለት ነው። ስለዚህ መሳልሉ እንደነበረበት በመቀጠል እሱ እንዲፈቀድለት አንደኛው ጥያቄ ነበር። የጋቦን መምህራን ይሰጠን ነበረ። እሱ ራሱ የሶስት አመት ውዝፍ የጋቦንም አልተከፈለውም። ሌላው ሁሉንም ማህበረሰብ የሚያካትተው የገበያ የዋጋ ንረት ማለት ነው። ሁሉም የገበያ ሁኔታ ሲታይ በጣም ንረት አለ። ከሱ የሚጠብቀው ብዙ ቤተሰብ ነው የሚያስተዳድረው። ገና ደሞዙን ይዞ ወደ ቤት ሲገባ ይሄ ደሞዝ የሚጠብቀው ብዙ ሰው ነው። ቤት ክራይ ያከራየው ሰው ይጠብቀዋል። የነበረው እዳ የተበደረ ነው። የሶስት አመት ሙሉ ህይወቱን ያቆየ ማለት ነው። በተጨማሪ የማይሰራው ስራ ግማሽ ቀን እንጨት ሲለቅም ይውላል። ግማሿን ሽጦ ግማሿን ራሱ እያለፈለ ነበር ህይወቱን ሲመራ የነበረው። ስለዚህ ይህንን ጥያቄ ካልተመለሰ እንግዲህ ወደ ለመደው ወደ እንጨት ለቀማው ይገባል ማለት ነው። ምንም መደረግ አይቻልም። የሚችለውን ያህል እየለፋ ልጆቹን ማቆየት ስላለበት የግድ ነው። ይህ ከሆነ ደግሞ የመማር ማስተማሩ ሂደት ይተጓጎላል፣ ግድ ይለዋል።
መምህር ዓለም አክለውም በሰጡት አስተያየት በሰልፍ ላቀረቡት ጥያቄ አስቸኳይ ምላሽ ካልተሰጣቸው ስራ ለማቆም ውሳኔ ሊያሳልፉ እንደሚችሉ አሳስበዋል።
መልስ ከሚመለከታቸው አካላት ከፌዴራል ይሁን ከክልል ጊዜያዊ አስተዳደር ማለት ነው መልስ እንጠብቃለን። እየተጠባበቅን ነው። ከዛ በኋላ መልስ የማይሰጠን ከሆነ ያው ሄደን ጉልበታችን ጨርሰን መስራት የማንችልበት ደረጃ ከደረሰን ያው ያለን አማራጭ ስራው ማቆም ነው ማለት ነው።
የትግራይ ክልል መምህራን ማህበር ምክትል ፕሬዚደንት መምህር ንግስት ጋረድ በበኩላቸው የሽረንዳ ስላሴ ከተማ መምህራን በሰልፍ ያሰሙት አቤቱታ በክልሉ የሚገኙ የ45,000 መምህራን ጥያቄ ነው ብለዋል።
ጥያቄ ጠቅላላ አስተማሪው ጥያቄ ነው፣ የሁሉ ጥያቄ ነው። መኖር አልቻልንም ነው፣ ከነ ቤተሰቦቻችን በልተን ማደር አልቻልንም። ምክንያቱ ያለፈው 17 ወር ደሞዝ ሳይከፈል ከተለያዩ ባለሀብቶች የተበደሩት ብድር አለ፣ አስተማሪዎች ከመንግስትም ከማይክሮ ፋይናንስ የተበደሩት አለ፣ ቤት ለመስራት የተበደሩት አለ። ስለዚህ ይሄንን ለመክፈል የግድ 17 ወር ደሞዝ መውሰድ ነበረባቸው አስተማሪዎች። ይሄ ግን ባለመደረጉ አሁን በፍርድ ቤት እየተከሰሱ የቤት ክራይ እየከፈሉ ነው፣ ከደሞዛቸው እየተቆረጠ ከሀብታም የተበደሩትም እንደዛ እየከፈሉ ነው ያሉት። ከመንግስት የተበደሩትም ከማይክሮ ፋይናንስ ክፈሉ ተብለው እስከነወለዱ ማለት ነው፣ ያለፈው ወር እስከነወለዱ አሁን እየከፈሉ ነው ያሉት። ምን ይሉ እነዚህ መምህራን?
በተመሳሳይ የውዝፍ ደሞዝ ክፍያ ጉዳይ በመቀለ ከተማ የሚገኙ በመቶዎች የሚቆጠሩ የሐድነት ክፍለ ከተማ መምህራን ጥያቄያቸው እንዳልተመለሰና ባለፈው ሳምንት ስራ እንዳቆሙ ምክትል ፕሬዚዳንቷ መምህር ንግስት ጋር ገልጸዋል። በተለያዩ የክልሉ ዞኖች የሚገኙ መምህራን የሚያቀርቡት ጥያቄ ካልተመለሰ ማህበሩ በትግራይ ክልል ደረጃም ተወያይቶ ውሳኔ እንደሚወስን ምክትል ፕሬዚዳንቷ አክለው አስታውቀዋል። የመምህራኑን ሰልፍና ጥያቄ አስመልክቶ ከክልሉ የትምህርት ቢሮ ምላሽ እና አስተያየት ለማግኘት በተደጋጋሚ ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ሙልጌታ ጽባሃም መቀለ።
ወደ ተከታዩ ዘገባ ስናልፍ በኦሮሚያ ክልል በግጭት ውስጥ ባሉት የመንግስት የጸጥታ ኃይሎችና የኦሮሞ ነጻነት ሰራዊት ታጣቂዎች የተኩስ ልውውጥና ውንጀላዎች ለእንግልትና ጉዳት እየተዳረጉ እንደሆነ የአሜሪካ ድምጽ በስልክ ያነጋገራቸው ነዋሪዎች ገለጹ። መንግስትን ትደግፋላችሁ በሚለው የታጣቂዎች ውንጀላና ታጣቂዎቹን ትደግፋላችሁ በሚለው የመንግስት ክስ መካከል እየተንገላቱ እንደሆነ ነዋሪዎቹ ተናግረዋል። በክልሉ ምዕራብ ወለጋ ዞን በቆንዳላና ቤጊ ወረዳዎች ባለፈው ሳምንት ሐሙስና ትላንት እሁድ 2 ሰዎች እንደተገደሉ የገለጹት ነዋሪዎቹ ለግድያው የመንግስት የጸጥታ ኃይሎችን ተጠያቂ አድርገዋል። በሌላ በኩል ከአዲስ አበባ በቅርብ ርቀት ላይ ከምትገኘው ሙከጥሪ ከተማ የኦሮሞ ነጻነት ሰራዊት ታጣቂዎች 15 ሰዎችን አግተው እንደወሰዱ ነዋሪዎቹ አመልክተዋል። የክልሉ መንግስት ኮሚኒኬሽንስ ቢሮ ለዚህ ክስ በቀጥታ የሰጠው ምላሽ ባይኖርም ከቀናት በፊት የቢሮ ኃላፊ ለአሜሪካ ድምጽ በሰጡት አስተያየት የሰላማውያን ዜጎችን ግድያ እና እገታ ታጣቂ ቡድኑን ተጠያቂ አድርገዋል። ታጣቂ ቡድኑ ግን የሚቀርብበትን ክስ በተደጋጋሚ ያስተባብላል። ፀሐይ ዳምጠው ተጨማሪ አላት።
በኦሮሚያ ክልል ልዩ ልዩ አካባቢዎች በግጭት ውስጥ ያሉት የመንግስት የጸጥታ ኃይሎች እና የኦሮሞ ነጻነት ሰራዊት ታጣቂ ቡድን አንዱ የሌላው ደጋፊ ናችሁ እያሉ በመወንጀል የሚያደርሱባቸው እንግልት በከፍተኛ ደረጃ እየተሰቃዩ እንደሆነ የአሜሪካ ድምጽ ያነጋገራቸው ነዋሪዎች ገልጸዋል። ለደህንነታቸው ስለሚሰጉ ስማቸው እንዳይጠቀስ የጠየቁን የምዕራብ ወለጋ ቆንዳላ ወረዳ ነዋሪ ትላንት እሁድ ለታጣቂ ቡድን የወገሻ አገልግሎት ይሰጣሉ የተባሉ አርሶ አደር በመንግስት የጸጥታ ኃይሎች እንደተገደሉ ተናግረዋል።
ግለሰቡ አርሶ አደርም ወገሻም ናቸው። ከአካባቢው ሚሊሻ ጋር ወደ ወረዳው የመጡ ወታደሮች የተጎዱ የሸኔ ታጣቂዎችን ያክማል፣ መወገድ አለበት ብለው ገደሏቸው። ይኸው ዛሬ ቀበር ናቸው።
እኚው ነዋሪ የሟች አንድ ወንድ ልጅም በመከላከያ ኃይል አባላቱ እንደተወሰደ ጨምረው ገልጸዋል። በተመሳሳይ ምክንያት ስማቸው እንዳይጠቀስ የጠየቁን ሌላው የአካባቢው ነዋሪም የመንግስት የጸጥታ ኃይሎች ታጣቂዎቹን ፍለጋ አካባቢውን በማሰስ ላይ እንደሆኑ ጠቅሰው መንገድ ላይ የሚንቀሳቀስ ወጣት ከተገኘ ይዘው እንደሚወስዱ ተናግረዋል።
ባለፈው ሳምንት ሐሙስ ጎቤ በምትባል አካባቢ የሚኖርን አንድን ወጣት ታጣቂዎቹ የሚገኙበትን ቦታ አሳየን ብለው ይዘውት ሄዱ። በዕለቱ ከሰዓት በኋላ የወጣቱ አስከሬን ነው የተገኘው። አሁን ችግሩ በጣም ተባብሷል። እስከ መቼ ነው ቤታችንን ዘግተን የምንቀመጠው? የመንግስት ኃይል ሲመጣ ታጣቂው ቦታውን ለቆ ይሄዳል። ነዋሪው ምንድነው ማድረግ ያለበት? ስቃያችን ማብቂያ አጣ።
በሌላ በኩል ከአዲስ አበባ በቅርብ ርቀት ላይ ከመትገኘው ሙከጡሪ ከተማ የኦሮሞ ነጻነት ሰራዊት ታጣቂዎች 15 ሰዎችን አግቶ እንደወሰዱ የከተማው ነዋሪዎች ተናግረዋል። በሰሜን ሸዋ ዞን የተለያዩ ወረዳዎች ትናንትና ከትናንት በስቲያ ታህሳስ 6 እና ታህሳስ 7 ቀን በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት መካከል በነበረው የተኩስ ልውውጥ ንጹሃን ዜጎች እንደተጎዱ ነዋሪዎች ገልጸዋል። የሰሜን ሸዋ ዞን ነዋሪ እንደሆኑና ስማቸው እንዳይጠቀስ የጠየቁት አስተያየት ሰጪ በውጊያው መካከል ሰላማዊ ሰዎች በታጣቂውን ቡድንም በመንግስት ኃይሎችም እንደተያዙ የነበረውን ሁኔታ ገልጸው ያብራራሉ።
ለአዲስ አበባ በቅርብ ርቀት ላይ የሚገኙት የሰሜን ሸዋ ዞን ከተሞች ማለትም በሙከጡሪ፣ ደብረ ጽጌና ያያጉለሌ ውስጥ ባለፉት 2 ቀናት ውስጥ ከባድ የተኩስ ልውውጥ ነበር። ታጣቂው ቡድን ሙከጡሪ ላይ ከመንግስት ጋር ይሰራሉ ያላቸውን 15 ሰዎች አግቶ ወደ ጫካ ሄዷል። ታጣቂው ቦታውን ለቆ ሲወጣ ደግሞ የመንግስት ኃይሎች ይመጡና ከእርሱ ጋር ይሰራሉ ብሎ የጠረጠራቸውን 8 የአካባቢውን ነዋሪዎች ይዞ አስሯል። አሁን በሰሜን ሸዋ ዞን ውስጥ ሁኔታው ከበፊቱም እየከበደ መጥቷል። ነዋሪው በሁለቱም ኃይሎች እየተወነጀለ ስቃይ ውስጥ ነው።
በጉዳዩ ላይ ከኦሮሚያ ክልል የጸጥታና አስተዳደር ቢሮ ምላሽ ለማግኘት ያደረግነው ሙከራ አልተሳካም። ይሁንና ሰሞኑን የኦሮሚያ ክልል የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ለአሜሪካ ድምጽ በሰጡት ምላሽ መንግስት በንጹሃን ዜጎች ላይ ያነጣጠረ እርምጃ አይወስድም ሲሉ መሰል ውንጀላዎችን አስተባብለዋል።
በኦሮሚያ ብሔራዊ ክልላዊ መንግስት በተለያዩ ዞኖች ንጹሃንን እየገደለ ያለው የሸኔ አሸባሪ ቡድን ነው። አሸባሪ ቡድን መደገፍ፣ ሎጂስቲክ ማቅረብ፣ የሞራል ድጋፍ ማድረግ ይሄ ደግሞ ያስጠይቃል ማለት ነው። ከተማም ሆነ ገጠር የተጠያቂነት እርምጃ ይወሰዳል። በህግ የተከለከለ ስለሆነ ስዕሎቻቸውን የእነዚህን ደጋፊዎች አሸባሪ ቡድን መደገፍ ወንጀል ስለሆነ በያሉበት ቁጥጥር ስር የማዋል ስራ ይሰራል ማለት ነው። ይሄን ደግሞ አጠናክረን እንቀጥላለን ማለት ነው።
ነዋሪዎችና መንግስት ያቀረቡትን ክስ አስመልክቶ ከኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ መልስ ለማግኘት ያደረግነው ሙከራ አልተሳካም። ይሁንና ከዚህ ቀደም የኦሮሞ ነጻነት ሰራዊት ለንጹሃን ዜጎች እገታ፣ ሞትና መፈናቀል መንግስት የሚያቀርብበትን ውንጀላ እንደማይቀበል እየገለጸ ሲያስተባብል መቆየቱ ይታወሳል። ለአሜሪካ ድምጽ ፀሐይ ዳምጠው አዲስ አበባ።
ከሀገር ውስጥ ዜናዎች ወጣ ስንል ደግሞ የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስቲን ወደ መካከለኛው ምስራቅ የተጓዙት እስራኤል በሐማስ ላይ የጀመረችውን ጦርነት በቀጠለችበት ወቅት የክልሉን ጸጥታ ለማጠናከር ነበር። እስራኤል በወታደራዊ ዘመቻዋ ሰላማዊ ሰዎችን እንዳታጠቃና እንደ አውሮፓውያን አቆጣጠር ጥቅምት 7 በሐማስ አሸባሪዎች ወረራ ታግተው የነበሩትን ሁሉ እንድታስለቅቅ ጫና እየተፈጠረባት ነው። የአሜሪካ ድምጽ ዘጋቢ ቬሮኒካ ባልደራስ ኤግሊሲያስ የላከችልንን ዘገባ ደረጀ ደስታ ያቀርበዋል።
እስራኤል ከሐማስ ጋር የምታደርገውን ጦርነት አቅጣጫ ለመነጋገር ዛሬ ወደ እስራኤል ያመሩት የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስቲን ዋሽንግተን ለእስራኤል ያላትን የማያወላውል ድጋፍ ቁርጠኝነት ለመግለጽና እስራኤል በዓለም አቀፍ የሰብአዊነት ሕግ መሰረት ራሷን የመከላከል መብት እንዳላት አጽንኦት እንደሚሰጡ እንዲሁም እስራኤል በሰላማዊ ሰዎች ላይ የምታደርሰውን ጉዳት ለመቀነስ እየወሰደች ባለው እርምጃ ይወያያሉ ተብሏል። ሚኒስትሩ ትናንት እሁድ ባህሬን የነበሩ ሲሆን በኩዌት ጥቂት ቆይታ አድርገዋል። በኩዌት ኤምር ሼክ ናዋፍ አልአህማድ አልሳባህ ሞት ሐዘን ላይ ፕሬዝዳንታዊ የልዑካን ቡድኑን በመምራት ተገኝተዋል። የሚኒስትሩ የመካከለኛው ምስራቅ ጉብኝት የተነገረው ጋዛ ውስጥ ስላለው ውድመትና አሳዛኝ ተስፋ አስቆራጭ የሰብአዊ ሪፖርቶች በወጡበት ትናንት እሁድ ነው። በዚያ አውድ ውስጥ በርካታ የአሜሪካ ሕግ አውጪዎች እስራኤል በሐማስ ላይ የምታደርገውን ጦርነት ስታካሂድ የሲቪሎችን ሕይወት እንድትጠብቅ አሳስበዋል። በኤምቢሲ ቴሌቪዥን ሚት ዘ ፕሬስ በተባለው ፕሮግራም ላይ ቃለ መጠይቅ የተደረገላቸው የዲሞክራቲክ ተወካይ ዴቢ ዲንግል ይህን ብለዋል።
ከስድስት እስከ ስምንት ሺህ ህጻናት ተገድለዋል። በጋዛ ውስጥ 85 ከመቶ የሚሆኑ ሰዎች ቤታቸውን ለቀው መውጣት ስለነበረባቸው በመጠለያ ውስጥ እየኖሩ ነው። በሽታዎችም እየጨመሩ ነው።
የዲሞክራቲክ ፓርቲው አባል ሴናተር ክሪስ ቫን ሆለን በኤቢሲ በዚህ ሳምንት ላይ ቀርበው ስለ ቀውሱ ተናግረዋል።
ወደ ሰባዩ ቀውሱ ስንመጣ አሁንም ሙሉ በሙሉ የሚባል ከበባ ውስጥ ነን። ከዛሬ ጀምሮ መጠነኛ መሻሻል ሊኖር ይችላል። እስራኤል በመጨረሻ የካሬም ሻሎም መሻገሪያን እየከፈተች ነው። ይህ በጣም አስፈላጊ መሻገሪያ ነው። ይህ ረጅም ጊዜ ሊወስድ አይገባም።
በኤንቢሲ ቴሌቪዥን ላይ ቃለ መጠይቅ የተደረገላቸው የሪፐብሊካን የህግ መወሰኛው ምክር ቤት አባል ሌንሲ ግራም እስራኤል የሰላማዊ ሰዎች ሞትን ልትገድብ ያላቸውን ተስፋ ገልጸው ስለ ወደፊቱ እንድታስብም አበረታተዋል።
ሳውዲ አረቢያና ሌሎች አረብ ሀገራት ፍልስጤማውያንን ከርተው ከታዩ ከእስራኤል ጋር ያለውን ግንኙነት መደበኛ ማድረግ አይችሉም።
የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁም ሐማስ ብዙዎቹን የገደለበትን የሽብር ጥቃት በፈጸመበትና ከ240 በላይ እስራኤላውያንና የውጭ ዜጎችን ካገተበት እንደ አውሮፓ አቆጣጠር ጥቅምት 7 ጀምሮ በአገር ውስጥ እያደገ የመጣ ትችት እየገጠማቸው ነው። ባለፈው ሳምንት ከምርኮኞቹ መካከል 3ቱ በእስራኤል መከላከያ ኃይል በስተት የተገደሉ ሲሆን የአንደኛው የቀብር ስነ ስርዓትም እሁድ ተፈጽሟል። የሌሎች ታጋቾች ዘመዶች ታጋቾቹ እንዲፈቱ ድርድር በመጠየቅ በእስራኤል የመከላከያ ሚኒስቴር አቅራቢያ መስፈር ጀምረዋል። ሳሮን ካልዴሮን ከታጋቾቹ ቤተሰቦች መካከል ነች።
እኛ በህይወት ልናወጣቸው እንፈልጋለን። ስለዚህ በየቀኑ እዚህ የምንገኘው ለዚህ ነው። የእስራኤል መንግስት ይህን ነገር ለባት ለመስጠት ተቀምጦ እስኪነጋገር ድረስ
ሐማስ የእስራኤል ጥቃት እስኪቆም ድረስ ተጨማሪ ታጋቾችን አልፈታም ብሏል። ነገር ግን በግጭት ውስጥ አስታራቂ አገር ሆና እየሰራች ያለችው ካታር የሰብአዊ ረፍትን ለማደስ በዲፕሎማሲያዊ ጥረቷ ተስፋ አልቆረጠችም።
እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። የመጀመሪያ አጋማሽ ዝግጅቶቻችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብራችን ጤና ነው። በኦሮሚያ ክልል አንዳንድ አካባቢዎች ያለው የጸጥታ ችግር የወባ ትንኝን ለመቆጣጠርና የበሽታውን ስርጭት ለመክታት ለሚከናወነው ተግባር እንቅፋት እንደፈጠረበት የክልሉ ጤና ቢሮ አስታወቀ። በክልሉ ጤና ቢሮ የወባ በሽታ ማስወገድ ቡድን መሪ አቶ ጃዋር ቀሲም የወባ በሽታን ለመከላከልና ለማከም የሚረዱ ግብዓቶች እጥረት መኖሩን ለአሜሪካ ድምጽ ገልጸው የሰላም እጦቱ ደግሞ ይበልጥ እንዳባባሰው አመልክተዋል። በኢሊባቦር ዞን ለሁለት ሳምንት ባነሰ ጊዜ ውስጥ ቢያንስ 7 ሰዎች በወባ በሽታ እንደሞቱ የዞኑ ጤና ጽህፈት ቤት ኃላፊ አቶ አብዮት ታምሩ ለአሜሪካ ድምጽ ተናግረዋል። የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ወይም ዩኤን ኦቻ ባወጣው ሪፖርትም የወባ በሽታ ከተስፋፋባቸው የአገሪቱ አካባቢዎች ውስጥ 50 በመቶዎቹ በኦሮሚያ ክልል እንደሚገኙ ገልጿል። የኦሮሚያ ክልል ምዕራባዊ ዞኖች፣ የአማራና የደቡብ ምዕራብ ክልሎች እንደ ቅደም ተከተላቸው ከፍተኛ የበሽታው ተጠቂዎች እንደሚገኙባቸው ሪፖርቱ አክሎ አመልክቷል። ጉዳዩን የተከታተለችው ፀሐይ ዳምጠው ናት።
በኦሮሚያ ክልል ላለፉት ተከታታይ 3 ዓመታት የወባ በሽታ በወረርሽኝ ደረጃ መዛመቱን እንደቀጠለና በሺዎች የሚቆጠሩ ዜጎችም ተጠቂዎች እንደሆኑ ከክልሉ ጤና ቢሮ ያገኘነው መረጃ ያመለክታል። በኦሮሚያ ክልል ጤና ቢሮ የወባ በሽታ ማስወገድ ቡድን መሪ አቶ ጃዋር ቃሲም ባለፉት 4 ወራት ውስጥ ከበሽታው ጋር በተያያዘ ከ1,900,000 በላይ ከሚሆኑ ሰዎች ናሙና እንደተወሰደ ለአሜሪካ ድምጽ ገልጸዋል።
የደም ናሙና ከተወሰደላቸው ውስጥ ከ750,000 በላይ ሰዎች በበሽታው ተይዘዋል። ይህም የህሙማን ቁጥር ባለፈው ዓመት ከተመዘገበው 652,000 ጋር ሲነጻጸር ዘንድሮ የበሽታው ስርጭት በከፍተኛ መጠን እንደጨመረ ያሳያል። ከመስከረም እስከ ታህሳስ ያሉት ወራት የወባ ስርጭት የሚስፋፋባቸው በመሆኑ የክልሉ ጤና ቢሮ በሁሉም አካባቢዎች የጤና ኬላዎች፣ የጤና ጣቢያዎችና በሆስፒታሎች ደረጃ ሕክምናውን በተቀናጀ መልኩ እየሰጠ ይገኛል። የአጎበርና ጸረ ወባ ኬሚካል ርጭትም እየተከናወነ ነው።
ከፍ ያለ የጸጥታ ችግር ባለባቸው ምዕራብና ቄለም ወለጋ ዞኖች ውስጥ የበሽታው ስርጭት ከፍተኛ እንደሆነ አክለው የገለጹት አቶ ጀዋር ጤና ቢሮው ተጨማሪ ባጀት መድቦ እየሰራ ነው ብለዋል።
የጸጥታው ችግር ያለባቸው ወረዳዎች አጎበር፣ ጸረ ወባ ኬሚካል፣ መድኃኒትና ሌሎችም የህክምና ግብአቶች በራሳቸው እየወሰዱ ለህብረተሰብ እንዲዳረስ እያደረጉ ነው። የሰላም እጦት ካለባቸው 64 የክልሉ ወረዳዎች አብዛኞቹ በምዕራብና በቄለም ወለጋ ዞኖች ውስጥ ይገኛሉ። ህዝቡን ለመድረስ በአካባቢዎቹ ተቀምጠው አስፈላጊውን አገልግሎት ሊሰጡ የሚችሉ ሐኪሞችና የየአካባቢዎቹን በጎ ፈቃደኞች ጭምር አሰልጥነን ወደ ስራ እያሰማራን ነው። ይህ የምናደርገው አስቀድሞ በመከላከል ትምህርትና በናሙና ምርመራ ከፍተኛ ሚና የነበራቸው የጤና ኬላዎች በግጭቱ ምክንያት ስለወደሙ ነው።
በምዕራብ ወለጋ ዞን የቆንዳላ ወረዳ ነዋሪ እንደሆኑ የጠቀሱት አቶ አማን ከድር ባለፈው ሳምንት በወባ በሽታ ልጃቸውን እንዳጡ ነግረውናል።
ልጄን ለሶስት ወራት እያሳከም ቆይቻለሁ። ያልደረስሁበት ጤና ተቋም የለም። ያለኝን በእርሱ ሕክምና ጨረስኩ። ሆኖም ሊተርፍልኝ አልቻለም። ሌሎች ሁለት ልጆቼም በወባ ታመው ቤት ውስጥ ናቸው። እነርሱን ማሳከምበት አቅም የለኝም። አሁንም እናቴ ታማብኝ ሐኪም ቤት ውስጥ ብሆንም ምንም የተደረገላት ሕክምና የለም። በመንግስት የጤና ጣቢያዎች ውስጥ መድኃኒት ለማግኘት አስቸጋሪ ነው።
በእሉ አባቦር ዞን ዳሪሙ ወረዳ ውስጥም የወባ በሽታ ስርጭት በከፍተኛ ሁኔታ እንደተዛመተ የዞኑ ነዋሪ እንደሆኑ የጠቀሱት አቶ ሁሴን ከማል ለአሜሪካ ድምጽ ተናግረዋል።
በዳሪሙ ወረዳ በወረርሽኙ የአንድ ቤተሰብ ሁሉንም አባላት አልቀው አንድ የአራት ዓመት ልጅ ብቻውን ያላሳዳጊ ቀርቷል። በመቱ ወረዳም በርካታ ሰው አልቋል። ከዚህ በፊት በሽታውን አስቀድሞ ለመከላከል የኬሚካል ርጭት እና የአጎበር ስርጭት ይካሄድ ነበር። ላለፉት ሶስት ዓመታት ይህ አልነበረም። አልፎ አልፎ የኬሚካል ርጭት ቢኖርም መድኃኒት የለም፣ ስንጠይቅም አቅርቦት የለም ይሉናል። የሚመለከተው አካል መፍትሄ እንዲሰጠን እንጠይቃለን።
አቶ አብዮት ታምሩ የኢሉ አባቦር ዞን የጤና ጽህፈት ቤት ኃላፊ ናቸው። በዞኑ 13 ወረዳዎችና አንድ ከተማ ውስጥ ወረርሽኙ አለ።
ባለፉት አምስት ወራት ውስጥ ብቻ ናሙና ከሰጡ 140,000 የሚደርሱ ሰዎች ውስጥ 55,000 የሚሆኑት በወባ በሽታ ተይዟል። ባለፉት ሳምንታት 7 ሰዎች በበሽታው እንደሞቱ ተረጋግጧል። በዞኑ ችግሩን ለመቅረፍ የክልሉ ጤና ቢሮም ከፍተኛ እገዛ እያደረገ ነው። በዞኑ ለሚገኙ ወረዳዎች ከ500,000 በላይ አጎበሮች ተሰራጭተዋል። ከ40,000 በላይ የኬሚካል ርጭት ተከናውኗል። መድኃኒትም እየቀረበ ነው። ይህም ሆኖ በእኛ አካባቢ ችግሩን እያባባሰው ያለው እንደታመሙ ቶሎ ወደ ጤና ተቋማት አለመሄድና ለአንድ ሰው የታዘዘውን መድኃኒት ተጋርቶ የመጠቀም ልማድ ነው። ይህም ለማረም ትምህርት እየሰጠን እንገኛለን።
የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ዩኤንኦቻ ባለፈው ሳምንት ባወጣው ሪፖርት የወባ በሽታ ከተስፋፋባቸው የሀገሪቱ አካባቢዎች ውስጥ 50% በኦሮሚያ ክልል እንደሚገኙ ገልጸዋል። የኦሮሚያ ክልል ምዕራባዊ ዞኖች፣ የአማራና የደቡብ ምዕራብ ክልሎች እንደ ቀደም ተከተላቸው ከፍተኛ የበሽታው ተጠቂዎች እንደሚገኙባቸው ሪፖርቱ አክለው አመልክተዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ዝግጅታችን ከአሜሪካ ድምፅ እንደቀጠለ ነው። እያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። ተከታዩ መሰናዷችን ደግሞ የአፍሪካ ነክ ርዕሶች ነው። ሴኔጋል በመጪው የካቲት ፕሬዝዳንታዊ ምርጫ ተካሂዳለች። አንዳንድ ጋዜጠኞች ታዲያ እየደረሰ ያለው ጥቃትና ወከባ በፈጠረባቸው ስጋት ምክንያት ምርጫ ነክ ዘገባዎች ላይ ከመሰማራት ወደ ኋላ ያሉ ነው። በሌላ በኩል ደግሞ ሁኔታው የሚሻሻልበትን መንገድ ለመፈለግ ጋዜጠኞችና ፖሊሶች በጋራ የሚሳተፉበት ስልጠና እየተሰጠ ነው። ሴናዱ ቶርድ ከሴኔጋል ዋና ከተማ ዳካር ለአሜሪካ ድምጽ ያስተላለፈው ዘገባ ለቀጣዩ የአፍሪካ ነክ ርዕሶች ተሰናድቷል። ቆንጂት ታዬ ታቀርባለች።
ዳካር በሚገኘው በዚህ የሴኔጋል የፕሬስ ድርጅት ጋዜጠኞች በፖሊሶች ስለሚደርሱባቸው ወከባዎች፣ የብዙሃን መገናኛ ጉዳይ ላይ ከሚያተኩሩ የፖለቲካ ሰዎችና የደህንነት አዋቂዎች ጋር እየተወያዩ ነው። በፕሬስ ነጻነት ሰንጠረዥ ከ180 ሀገሮች 49ኛ ደረጃ የነበራት ሴኔጋል ወደ 104ኛነት ያሽቆለቆለችው ባለፉት 2 ዓመታት በጋዜጠኞች ላይ እየደረሰ ባለው ጥቃት የተነሳ መሆኑን ጋዜጠኞቹ ያስረዳሉ። ማማዱ ቲዮር በአህጽሮት ስሙ ኮሬድ የተባለው የመገናኛ ብዙሃን ደንብና ስነ ምግባር ታዛቢ ምክር ቤት ሊቀመንበር ናቸው። ሴኔጋል በፕሬስ ነጻነት ማሽቆልቆል የጀመረችው እንደ አውሮፓውያን የዘመን አቆጣጠር በ2021 ዓመተ ምህረት በአንድ ተቃዋሚ መሪ እስር ጉዳይ ላይ የተካሄዱ የተቃውሞ ሰልፎችን በሚመለከት በቀረቡት ዘገባዎች መሆኑን ያስረዳሉ። ወደ 12 የሚሆኑ ሲቪሎች ህይወት የጠፋባቸውን ግጭቶች በሚመለከት የዘገቡ ጋዜጠኞች ወዲያውኑ ኢላማ መደረጋቸውን ማማዱ ያስታውሳሉ።
The journalists wanted to show what was happening really, and this
ጋዜጠኞቹ እየተደረገ ያለው ነገር እንዲታወቅ ነው የፈለጉት። ፖሊሶች ደግሞ ያን እንዲሆን አልፈለጉም። ጭቅጭቁን ያስነሳው እሱ ነው። ከመጋቢት 2021 በፊት የነበረን መግባባት ከዚህኛው ክስተት በኋላ ስራ ላይ አልዋለም።
ከዚያ ጊዜ በኋላ ከ20 በሚበልጡ ጋዜጠኞች ላይ ጥቃት መድረሱን ተቋማቸው መመዝገቡን ማማዱ ገልጠዋል። አማዱ ሳባርባ የወጣት ጋዜጠኞች ጉባኤ አባል ነው።
አንደኛው ጥቃት በቅርቡ ነው የደረሰው። እኔ በጣም ነው የገረመኝ። የተቃውሞ ሰልፍ እየተካሄደ ሳለ አንድ የዳካር የቀድሞ አስተዳዳሪ የመከላከያና የጸጥታ ኃይሎች ጋዜጠኞች ላይ ጥቃት እንዲያደርሱ፣ አስለቃሽ ጋዝ እንዲረጩ በግልጽ ትዕዛዝ ሲሰጡ ነበር።
ቪኦኤ የቀድሞውን የዳካር አገረ ገዢ አልዩን ባዳራ ሳምባን ስለ ጉዳዩ ለመጠየቅ ያደረገው ሙከራ አልተሳካም። የሴኔጋል መንግስት ቃል አቀባይም ስለዚሁ ጉዳይ ብሎም የሀገሪቱ የፕሬስ ነጻነት ይዞታ ስለማሽቆልቆሉ ከቪኦኤ ለቀረበ ጥያቄ ምላሽ አልሰጡም። በሌላ በኩል የፖሊሶችና የጋዜጠኞችን ግንኙነት ለማደስ በሚል ለሁለቱ ወገኖች በጋራ ስልጠና እየተሰጠ ነው። ድንበር የለሽ ጋዜጠኞች RSF ባዘጋጀው ስልጠና ላይ ጋዜጠኞች ለደህንነታቸው የተሻለ ጥበቃ እንዲደረግ፣ በሀገሪቱ የፕሬስ ሕግ ያሉ ጥብቅ አንቀጾችም እንዲሰረዙ ጠይቀዋል። ሳዲቡ ማሮንግ የድንበር የለሽ ጋዜጠኞች ቡድን የአፍሪካ ዳይሬክተር ናቸው።
We are calling on the authorities first of all to stop.
የሀገሪቱ ባለስልጣናት ላለፉት 2 ዓመታት ያለማቋረጥ የቀጠለውን የጋዜጠኞች እስር እንዲያቆሙ በመማጸን ላይ ነን። ከፕሬስ ሕጉ ውስጥ አስቸጋሪ የሆኑትን አንቀጾች እንዲሰርዙም ጠይቀናል። ምክንያቱም በብዙዎቹ የምዕራብ አፍሪካ ሀገሮች ስራ ላይ ባዋሉት የፕሬስ ሕግጋት መሰረት ጋዜጠኛ ይዞ በቀጥታ እስር ቤት ማስገባት አይቻልም። የሴኔጋሉ ሕግ ግን እንደዚያ አይደለም።
ሴኔጋል በመጪው የካቲት የምታካሂደው ፕሬዝደንታዊ ምርጫ እየተቃረበ ባለበት በዚህ ወቅት በጋዜጠኞች ላይ የሚደርሰው ወከባም እየተባባሰ መሆኑን RSF አመልክቷል። የኢንተርኔት አገልግሎት መቆራረጥ፣ የማህበራዊ መገናኛ መዘጋትም እንዲሁ እየጨመረ መሆኑን አስተውለናል ነው ያለው። የወጣት ጋዜጠኞች ጉባኤ አባሉ አማዱ ሳባርባ የዚህ ሁሉ አድራጎት ዓላማ ጋዜጠኞችን ማስፈራራት መሆኑን ይናገራል።
Je pense que ça n'honore pas notre pays qui
I don't think our country which always claims to
ሀገራችን ደጋግማ ዲሞክራሲያዊና ለጋዜጠኛ ምቹ ሀገር እንደሆነች ነው የምትናገረው። ነገር ግን እንደዚህ አይነት ድርጊት መፈጸሙ የሚቀጥል ከሆነና ጋዜጠኞች ስራቸውን መስራት ካልቻሉ ዲሞክራሲያዊት ሀገር ልትባል የምትችል አይመስለኝም።
ብዙዎች ጋዜጠኞች የየካቲቱ ምርጫ እየተቃረበ ባለበት በዚህ ወቅት ፖለቲካዊ ዘገባዎችን በሚመለከት ስጋት ያደረባቸው መሆኑን የሀገሪቱ የፕሬስ ሕግና ስነ ምግባር ታዛቢው ተቋም ኮሬድ ገልጿል። ሆኖም ጋዜጠኞቹ ስራቸውን ደህንነታቸው ተጠብቆ ለማከናወን የሚችሉበትን ስልጠና በመስጠት ልንረዳ ዝግጁ ነን ሲልም አስታውቋል።
በተከታይ ደግሞ በቅርቡ የተጠናቀቀውን የአየር ንብረት ለውጥ ጉባኤ እንመለከታለን። ለሁለት ሳምንት በተባበሩት አረብ ኤምሬት ሲካሄድ የነበረው ዓለም አቀፍ የአየር ንብረት ጉባኤ ወደ 200 የሚጠጉ ሀገራት ከከርሰ ምድር የሚወጣ ድፍድፍ ነዳጅን በሂደት ለመቀነስ በገቡት ስምምነት ተጠናቋል። ሆኖም ከከርሰ ምድር የሚወጣ ኃይልን በሂደት መጠቀም ወደ ማቆም መሸጋገርን ይጠብቁ የነበሩ የጉባኤው ተሳታፊ ሀገራት ግን በስምምነቱ ደስተኛ አይደሉም። ለ28ኛ ጊዜ በዱባይ የተካሄደው ጉባኤ እንደ ኢትዮጵያ ላሉት ታዳጊ ሀገራት ምን አስገኘ ስንል ባለሙያዎችን አነጋግረናል። ቀጥሎ ይቀርባል። በተባበሩት አረብ ኤምሬትስ ዋና ከተማ ዱባይ ላይ የተካሄደው 28ኛው ዓለም አቀፍ የአየር ንብረት ጉባኤ ወይም ኮፕ 28 ከሁለት ሳምንት በፊት የጀመረው ትላልቅ ተስፋዎችን ሰንቆ ነበር። በተለይ ከከርሰ ምድር በሚወጣ ድፍድፍ ነዳጅ በገንዘብ ተጠቃሚ የሆኑ ሀገራት በአየር ንብረት ለውጥ ምክንያት ከፍተኛ ጉዳት እየደረሰባቸው ላሉት ታዳጊ ሀገራት እንዲያደርጉ የሚጠበቀው የገንዘብ ድጋፍና የያዝነው ምዕት ዓመት ከመጠናቀቁ በፊት የዓለም ሙቀት ከ1.5 ዲግሪ ሴንቲግሬድ በታች እንዲሆን እንደ አውሮፓውያን አቆጣጠር በ2021 ፓሪስ ላይ ለተገባው ስምምነት መንደርደሪያ የሚሆኑ ውሳኔዎች በከፍተኛ ሁኔታ ተጠብቀው ነበር። በጉባኤው መክፈቻ ቀን ለኪሳራና ጉዳት እንዲቋቋም የተወሰነው ፈንድ ወደ ተግባር እንዲገባ መደረጉም ኢትዮጵያን ጨምሮ የአየር ንብረት ተጽዕኖ የበረታ ክንዱን የሚያሳርፍባቸው ሀገራትን ያስደሰተ እንደነበር በወርልድ ሪሶርስ ተቋም ተንታኝ የሆኑትና በጉባኤው ላይ ኢትዮጵያን በመወከል በድርድሮች የሚሳተፉት አቶ ያሬድ አበራ ይገልጻሉ።
ሴን ዳሜጅ አጀንዳ ባለፈው በኮፕ 27 ላይ ዋነኛ አውትካም ሆኖ የተወሰነ ነበር። እሱኛው ፈንዱ ኢስታብሊሽ እንዲደረግ እና ፈንዱ እንዴት ይሰራል የሚለውን ደግሞ አመቱን ሙሉ ኮሚቴ ተዋቅሮ የትራንዚሽናል ኮሚቴ የሚባል ወደ 5 ስብሰባዎችን አድርጎ እዛ በነዛ 5 ስብሰባዎች ያው ድርድርንም ይጨምራል። እነዛ 5ቱ ስብሰባዎች ያ ፈንድ እንዴት ኦፕሬት ያደርግ የሚለውን ውሳኔ ገና በተጀመረ በመጀመሪያው ቀን ዲሲሽኑ ሀፕን አድርጓል ማለት ነው። ይሄ ትልቅ በተለይ ደግሞ ዩናይትድ አረብ ኤምሬትስ በዚህ የኮፕ 28 ፕሬዚደንሲ እንደመሆኗ መጠን ትልቅ የመጀመሪያው ስራውን አቺቭ አድርጋለች ማለት ነው።
ባለፉት 40 ዓመታት ባልታየ ድርቅ ሲሰቃይ የነበረው የአፍሪካ ቀንድ አካባቢ አሁን የተከሰተው ከፍተኛ ዝናብ ያስከተለው ጎርፍ ከ1.6 ሚሊዮን በላይ ሰዎች እንዲፈናቀሉ ያደረገ ሲሆን ከነዚህ ውስጥ 396,000 የሚሆኑት የሚገኙት ኢትዮጵያ ውስጥ መሆኑን አክሽን አጌንስት ሀንገር የተሰኘው ዓለም አቀፍ ሰብአዊ እርዳታ ሰጪ ተቋም አስታውቋል። በተለይ በኢትዮጵያ ሶማሌ ክልል የደረሰው ጎርፍ መንገዶችንና ቤቶችን ያጥለቀለቀ ሲሆን የውሃ ምንጮች እንዲበከሉና የጤና ተቋማት እንዲወድሙ በማድረጉ በክልሉ ለበሽታ ተጋላጭነት ጨምሯል። በአየር ንብረት ለውጥ ምክንያት የሚከሰቱትን እነዚህን ተደራራቢ ጉዳቶች እያስተናገደች ያለችው ኢትዮጵያና በቀንዱ የሚገኙት እንደ ኬንያና ሶማሌ ያሉ ሀገራት ከኪሳራና ጉዳት ፈንዱ እንዴት ተጠቃሚ እንደሚሆኑ አቶ ያሬድ ያስረዳሉ።
ዋነኛው ይሄኛው ፈንድ በተለይ መቋቋሙ እንደዚህ አይነት ጉዳቶች ሲካሄዱ ሶ አገራቶች ከሚኖራቸው ካዝና ሳይሆን ኦልሬዲ ከተዘጋጀ ማዕቀፍ ውስጥ ገንዘብ አክሰስ ማድረግ የሚችሉበትን ሜካኒዝም ነው የተፈጠረው። ይሄ የሎስ ኤንድ ዳሜጅ ወይም የጉዳትና ኪሳራ ፈንድ ዋነኛው ፈንድ ማለት ነው። ሶ ለዛ ትልቅ አንደኛው ቋት ነው ማለት ነው። ኦፍኮርስ በመጀመሪያው ቀን የተለያዩ አገራቶች ጀርመንን፣ ዩናይትድ አረብ ኤምሬትስ ራሷን ጨምሮ እንግሊዝ፣ ጃፓን የተለያዩ ፈንዶችን አስቀምጠዋል ቋት ውስጥ። ሶ ይሄ ቋት እየጨመረ ይሄዳል ተብሎ ይጠበቃል ማለት ነው። እንደዚህ አይነት ጎርፍ፣ ድርቆች፣ የተለያዩ ጉዳቶች በአፍሪካ ደረጃ በተለይ ደግሞ በታዳጊ ሀገራት ላይ ሀፕን ሲያደርግ ይህንን ፈንድ ሄደው አክሰስ ማድረግ ይችላሉ ማለት ነው።
ይህ የገንዘብ ድጋፍ ዜና ለታዳጊ ሀገራት መልካም ይሁን እንጂ ተግባር ላይ ለመዋል ግን ብዙ ፈተናዎችን ማለፍ ይኖርበታል። አንደኛው ችግር የበለጸጉ ሀገራት ቃላቸውን ጠብቀው የገንዘብ ድጋፉን መስጠታቸው ነው። በኢትዮጵያ የደን ልማት ሚኒስቴር የደን ስነ ምህዳር ባለሙያና ሬድ ፕላስ የተባለው የደን ልማት ኢንቨስትመንት ፕሮግራም አስተባባሪ የሆኑት ዶክተር ይተብቱ ሞገስ የበለጸጉ ሀገራት ለፈንዱ ያዋጡት ገንዘብ በጉባኤው መጀመሪያ ላይ የታየውን ተስፋ እንዳቀዘቀዘው ይገልጻሉ።
ገንዘቡ ተቀምጧል በተለያዩ ሀገሮች። ተወሰነ ገንዘብ በቂ ነው የሚባል አይደለም። በእርግጥ ለአንድም ሀገር በቃ አሁን ኮፕስ ከሚያልቅ መጀመሪያ አካባቢ በተለይ የመጀመሪያው 2-3 ቀናት ጥሩ ስሜት ነበር። ወደኋላ ላይ ግን ያው የ194 ሀገሮች ጉዳይ ስለሆነ ድርድሩ ያው የተለያየ ሀሳብ የተለያየ ሂፖክራሲ አለ፣ የተለያየ ቢዝነስን ፖለቲክስም አለበት፣ ሳይንስ ብቻ አለ ክላይሜት።
ሌላው ችግር ታዳጊ ሀገራት በሚደርስባቸው ጉዳት ልክ ካሳ ለማግኘት በጥናት የተደገፈ መረጃ ማቅረብ የሚኖርባቸው መሆኑ ነው። ዶክተር ይተብቱ ይህንን የሚያደርጉ የባለሙያ ማዕከላት አለመኖራቸው የድጋፉ ተጠቃሚ እንዳይሆኑ እንደሚያደርጋቸው ኢትዮጵያን ምሳሌ አድርገው ያስረዳሉ።
ቁጥር፣ ዳታ፣ በደንብ ጥናት፣ በዶኩመንት የተቀመጠ ነገር አለ ወይ? እሱ ከሌለ እንዲህ ተጎድቻለሁ የሚባል በዜና ላይ ሲሄን ላይ ስለታየ ወይ በዮኤ ስለተሰማ ካሳ ልንጠይቅበት አንችልም። እና ዝግጁ መሆን አለብን። ሬዲነስ ይፈልጋል። ይሄ ራሱ ዳ ሪሊ እያንዳንዱ አሁን የቦረና 5 ዓመት ድርቅ እያለ ለረጅም ጊዜ ሳንሰማው አምናን የሰማ ነው አይደል? እንዲህ አይነት ነገር አትሊክ በጣም ይጎዳናል። ስለዚህ እየሆነ ያለውን ነገር ሁሉ በጎርፍ ይሁን በድርቅ ይሁን በአንበጣ ይሁን በተለያየ መንገድ አደጋ ከመጣብን ከዚህ አየር ንብረት ለውጥ ጋር የሚያያዝ ስለሆነ በቀጥታ በተዘዋዋሪ አይ ቲንክ መጠየቅ እንችላለን። ኪሳራችን ለማካካስ ግን መረጃ እስከሌለ ወይ ምንም የምናገኘው ነገር የለም። ተቋማት ሪሊ በጣም መጠናከር አለባቸው። ስፔሲፊክ ሎስ ኤንድ ዳሜጅ እስቲ ማን ነው የሚሰራው? የሆነ ለሆነ ሚኒስትር መስሪያ ቤት ጠራ ይችላል፣ ግን ስኖት ሚኒስትር መስሪያ ቤት አይደለም። አሁን ማዕከላት የሚባሉ አሉ። ሌሎች ሀገሮች ጋር በፍጥነት ያደጉ ሀገሮች ማዕከላት አሁን ኮሪያ ሴንተር እያሉ ትንሽ አቋም አላቸው። ነገር ግን ሀይሊ ስፔሻላይዝድ የሆኑ ሰዎች የሚመሩትና በተግባር ውጤት የሚያገኙበት አደረጃጀት ነው የሚፈልገው። የተንዛዛ ይሄ ሚኒስትር አድርገሽው ተንበርክኮ የዛሬ 5 ዓመት መልስ ብሰጭ ምን ዋጋ አለው? ዛሬ ከሆነ መልስ የሚፈልገው
እንደ አውሮፓውያን አቆጣጠር በ2015 ፓሪስ ላይ በተካሄደው 21ኛው ጉባኤ የዓለም ሀገራት በፈረሙት የፓሪስ ስምምነት የዓለም ሙቀትን 1.5 ዲግሪ ሴንቲግሬድ ላይ ለመገደብ ተስማምተው ነበር። ይህንንም ለማሳካት እንደ አውሮፓውያን አቆጣጠር በ2030 ሙቀት ማመቅ የሚችሉ የጋዝ አይነቶችን በ43% ለመቀነስና በ2050 ዓለምን ከካርቦን ዳይኦክሳይድ የጸዳ ለማድረግ ቃል ገብተዋል።
ሁሉም 194 ሀገሮች በትንሹ 43% የ2019 ልቀታቸውን ማውረድ አለባቸው የሚል ነው። 1.5 ጎልን እውነት አቺቭ ከተባለ ነው እና ግሎባል ስቶክቴክ ለመጀመሪያ ጊዜ ነው የተወሰደው በ2023 እያለ በየ5 ዓመት 28 2033 ምናምን እያለ ይቀጥላል። ምንድን ነው የሚደረገው? ሞኒተር ይደረጋል። እያንዳንዱ ሀገር የሰራው UNFCCC IPCC የሆኑ የት ጋር እንደደረሱ ሀገሮች እያዩ አምቢሽን እንዲጨምሩ ወደ ታርጌቱ እየወሰደ መሆን አለመሆኑ ቼክ እያደረጉ እየተወያዩ ሳምሃዎች 1.5 21ኛው ምዕተ ዓመት ሲያልቅ እንደርሳለን የሚል ነው።
በ28ኛው የአየር ንብረት ጉባኤ ትልቁን አጀንዳ ያዘው ዓለምን እየጎዳ ላለው ሙቀት ተጠያቂ የሆነውን ከከርሰ ምድር የሚወጣ ኃይልን መጠቀም እንዲቆም በሚፈልጉና በማይፈልጉ ሀገራት መካከል የተካሄደው ድርድር ነው። ከጉባኤው መጀመር ቀደም ብሎ የተባበሩት መንግስታት ድርጅት ይፋ ያደረገው ግሎባል ስቶክቴክ የተሰኘው ሪፖርት የዓለም አቀፍ ማህበረሰብ ሙቀትን ከ1.5 ዲግሪ ሴንቲግሬድ በታች ለመገደብ ከያዘው እቅድ በጣም የራቀ መሆኑን አመልክቷል። በምትኩ የካርበን ዳይኦክሳይድ ልቀት መጨመሩንና 80% የዓለም ኃይል አቅርቦት ከከሰል ድንጋይ፣ ዘይትና የተፈጥሮ ጋዞች የሚገኝ መሆኑንም ገልጿል። ከዚህ አንጻር ጉባኤው ላይ የሚሳተፉ ሀገራት የካርበን ልቀታቸውን ድጋሚ ለመፈተሽ የሚያስችላቸው ስምምነት ተጠብቆ እንደነበር ሄኖክ ይገልጻል።
ሀገራቶች ምን አቺቭ አድርጓል፣ ለ1.5 ዲግሪ ሴልሺየስ ምን ያህል የካርበን ልቀት ላይ ተጉዟል የሚለውን መርምረው የሚያስቀምጡበት ሜካኒዝም ነው ማለት ነው። በዛ ሜካኒዝም መሰረት ኮፕ 28 ዋነኛው ውሳኔ ተብሎ የሚጠበቀው ሀገራቶች የሚስማሙበት ይሄ የግሎባል ስቶክ ቴክ ላይ በትክክለኛው ዳይሬክሽን እየሄድን ነው ወይ የሚለው ነው። ኦፍኮርስ በትክክለኛው ዳይሬክሽን እየተካሄደ ሆኖ በጣም ስሎ ነው ያንን ጉዳይ አድሬስ ለማድረግ ማለት ነው። ይሄኛውን ውሳኔ ላይ ደግሞ እንዴት ነው ማፍጠር ቢቻለው የሚለው ሜጀር ውሳኔ ነው ማለት ነው።
የዘንድሮ የአየር ንብረት ጉባኤ ያሳካዋል ተብሎ የተጠበቀው ከከርሰ ምድር የሚወጡ ኃይሎችን በፍጥነት መጠቀም ማቆም የሚያስችል የውሳኔ ሐሳብ አለመሳካቱ ታዳጊ ሀገራትን፣ ትናንሽ ደሴቶችንና የአየር ንብረት ተሟጋቾችን በእጅጉ አሳዝኗል። የውሳኔ ሐሳቡ ያቀረበው ምክንያታዊ ስርዓት ባለውና ፍትሃዊ በሆነ መልኩ መጠቀምን የሚያበረታታ መሆኑም በርካታ ሀገራትን አስቆጥቷል። ለዚህ ፖለቲካዊና ኢኮኖሚያዊ ፍላጎቶች ተጽዕኖ ማድረጋቸውን ዶክተር ይተብቱ ያመለክታሉ።
እዛ ውስጥ ግን ፖለቲካ አለ፣ ኢኮኖሚ ኢንተረስት አለ፣ ምን ኢንተረስት አሉ እና እንዳልሽው አሁን ሳውዲ አረቢያ፣ ዩናይትድ አረብ ኤምሬትስ የመሳሰሉ ሀገሮች ደግሞ ፎሲል ፊውል ላይ 50 ዓመት 60 ዓመት መቀጠል ይፈልጋል። ኦቨርኦል እኔ ሳየው ብዙ ውሳኔዎች የተካሄዱበት ኮፕ አይደለም። እውነት ቀዝቃዛ ነው ብለው ውሳኔዎች ብዙ ያልተካሄዱበት፣ በተለይ ወደ መጨረሻው አካባቢ ብዙ እንቅፋቶች የተፈጠሩበት በብዙ ጉዳዮች ሎስ ኤንድ ዳሜጅ የተጠበቀውን ያህል ፋይናንስ ሞቢላይዝ ያደረገ አይመስለኝ። ኦፍኮርስ ድጋፍ አለው፣ ግን ድጋፍ ያው ብቻውን ዋጋ የለውም። ዋናው ነገር ለደ ሀገሮች ፋይናንስ ያስፈልጋል። ቴክኖሎጂ የመቋቋሚያ ቴክኖሎጂ ፋይናንስ ያስፈልጋቸዋል። ና ቀዝቃዛ ነው። ብዙ ውሳኔዎች፣ ብዙ ኮሚትመንቶች የተካሄደባቸው አይመስለኝ። እንደ
ሳውዲ አረቢያ ያሉ ዋና የነዳጅ አምራች ሀገሮች የከርሰ ምድር ኃይልን ቀስ በቀስ መጠቀም ማቆም የሚለውን ቋንቋ የማይቀበሉ ሲሆን ለመጪዎቹ ዓመታት ድፍድፍ ነዳጃቸውን መጠቀማቸውን ይቀጥላሉ። በዛው ልክ ጉዳቶችን እያደረሰ የሚገኘው የአየር ንብረት ለውጥ ግን መፍትሄው ግልጽ ነው ይላሉ ዶክተር ይተብቱ።
እንግዲህ ለአየር ንብረት ለውጥ መፍትሄው ግልጽ ነው። ሬኒዌብል ኤነርጂ ሽፍት ማድረግ ከፎሲል ፊውል ጠቅላላ ላይብል ሁድ ሶሳይቲ ቢጠቀሙ ፎሲል ፊውል መኪና፣ ቤት ውስጥ ወደበር እና እሱን ማስወገድ በጣም ትልልቅ ኢኮኖሚ ኮንሲኩዌንስ ሲሉ ይኖሩታል የሚል ችግር ስላለው እንዲህ በቀላሉ እንትን የሚባል አይደለም። ግን ምንድነውን ትራንዚሽኑ ቀስ በቀስ ሚኒመም እያንዳንዱ ሀገር 43% 20-30 ላይ ቅነሳ ማግኘት አለበት። ይሄ እንዲሆን ደግሞ ሬኒዌብል 3 እጥፍ ማደግ አለበት። ኤፊሽንሲ በ2 እጥፍ ማደግ አለበት። ለአንድ ዩዙ ፖዘቲቭ እንዲሆን መሰራት አለበት ነው።
በዓለም ላይ ትልቅ የካርበን ዳይኦክሳይድ ልቀት ካላቸው ሀገራት መካከል የሆኑት የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን እና የቻይናው መሪ ሺ ጂንፒንግ በዘንድሮ ጉባኤ ላይ አለመገኘታቸው በርካታ ጥያቄዎችን አስነስቷል። ዋና የነዳጅ አምራች የሆነችው አሜሪካም ለኪሳራና ጉዳት ፈንዱ 24.5 ሚሊዮን ዶላር ብቻ ለመስጠት ቃል መግባቷም የቁርጠኝነት ጥያቄ አስነስቶባታል። ከአሜሪካ በተጨማሪ ለፈንዱ እስከ 700 ሚሊዮን ዶላር ለመስጠት ቃል የገቡ ሀገራት ቃላቸውን ይጠብቁ እንደሆነም ገና ይታያል። እስከዛው በድርቅና በአስከፊ ድርቅ ለከፍተኛ ረሃብና መፈናቀል የተጋለጡት በሚሊዮን የሚቆጠሩ የአፍሪካ ቀንድ ነዋሪዎች በተስፋ ይጠብቃሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አሁን ተከታዩ ሳምንታዊ የስፖርት መሰናዷችን ነው። ኬኔዲ አባተ።
ትናንት እሁድ በህንድ ኮልካታ በተካሄደ የ25 ኪሎ ሜትር የጎዳና ላይ ውድድር ኢትዮጵያውያን አትሌቶች ድል ቀንቷቸዋል። በሴቶች አትሌት ሱቱሜ ያሰፋ ውድድሩን 1 ሰዓት ከ18 ደቂቃ ከ47 ሰከንድ በሆነ ጊዜ የስፍራውን ክብረ ወሰን በ2 ደቂቃ ከ17 ሰከንድ በማሻሻል አሸንፋለች። የኮልካታ የአየር ጸባይ ጥሩ እንደነበረ ጠቅሳ ውድድሩን ከዚህ በተሻለ ፍጥነት የማጠናቀቅ እቅድ ነበረኝ ያለችው የ2020 የቶኪዮ ማራቶን የነሐስ ሜዳሊያ አሸናፊዋ ሱቱሜ ሆኖም ባስመዘገበችው ሰዓት ደስተኛ መሆኗን ተናግራለች። አትሌት የዓለም ዘርፍ የኋላው ሱቱሜን ተከትላ በመግባት ውድድሩን በሁለተኝነት አጠናቃለች። የ10 ኪሎ ሜትር የዓለም ክብረ ወሰን ባለቤቷ የዓለም ዘርፍ ለመጀመሪያ ጊዜ የተሳተፈችበትን የ25 ኪሎ ሜትር ውድድር 1 ሰዓት ከ19 ደቂቃ ከ26 ሰከንድ በሆነ ጊዜ ነው ሁለተኛ በመውጣት ያጠናቀቀችው። እንደ ዓለም አትሌቲክስ መረጃ ኬንያዊቷ ቤቲ ቼፕኬሞይ 3ኛ ደረጃን የያዘች አትሌት ናት። በወንዶች ምድብም የስፍራው ክብረ ወሰን የተሻሻለ ሲሆን ኬንያዊው ዳንኤል ኤቤኒዮ ክብረ ወሰኑን አሻሽሎ ያሸነፈው አትሌት ነው። ሌላኛው ኬንያዊ ቪክቶር ኬፕሩቶ 2ኛ፣ ኢትዮጵያዊው ተስፋዬ ደመቀ ደግሞ 3ኛ ወጥተዋል። የሩሲያው ፕሬዝደንት ቭላዲሚር ፑቲን በ2024 በፓሪስ ለሚካሄደው ኦሎምፒክ በሩሲያ አትሌቶች ላይ ሕግ በማውጣት የዓለም ኦሎምፒክ ኮሚቴ IOC የኦሎምፒክ እንቅስቃሴን የሚጎዳ እርምጃ እየወሰደ ነው ሲሉ ከሰዋል። የሩሲያና የቤላሩስ አትሌቶች በፓሪስ ኦሎምፒክ ላይ ያለ አገራቸው ባንዲራ፣ አርማና መዝሙር በገለልተኝነት መሳተፍ እንደሚችሉ IOC ባለፈው ሳምንት አስታውቋል። ባለፈው ዓመት ሩሲያ በዩክሬን ላይ የፈጸመችውን ወረራ ተከትሎ ሩሲያውያንና ቤላሩሳውያን አትሌቶች በዓለም አቀፍ ውድድሮች እንዳይሳተፉ እገዳ ተጥሎባቸው ነበር። ዓለም አቀፉ የኦሎምፒክ ኮሚቴ ባለፈው ሳምንት ባሳለፈው ውሳኔ ታዲያ ለኦሎምፒክ ብቁ የሆኑ የሁለቱ አገራት አትሌቶች አገራቸውን ሳይወክሉ ከቡድን ስፖርቶች ውጭ ባሉ የግል ውድድሮች ላይ እንዲሳተፉ መፍቀዱን ገልጿል። ሐሙስ ዕለት በሰጡት መግለጫ የIOC እርምጃ የተቹት የሩሲያው ፕሬዝደንት ቭላዲሚር ፑቲን ኮሚቴው በዚህ መንገድ መስራቱን ከቀጠለ የኦሎምፒክ እንቅስቃሴን ይቀብራል ብለዋል። ለዓመታት ሲሰለጥኑ የቆዩ አትሌቶቻችን የኦሎምፒክ ጨዋታዎችን ጨምሮ በትልልቅ ውድድሮች ላይ እንዲሳተፉ እድል ሊሰጣቸው ይገባል ያሉት ፑቲን በውድድሩ ባንዲራችን ቢኖርም ባይኖርም ሁሉም ሰው አትሌቶቹ የኛ መሆናቸውን ያውቃል፣ በመሆኑም አትሌቶቻችን በዚህ አይነቱ ውድድር መሳተፋቸውን እደግፋለሁ። ሆኖም ግን IOC ምን አይነት ቅድመ ሁኔታዎችን እያስቀመጠ እንደሆነ በጥንቃቄ መተንተን ያስፈልጋል ብለዋል።
አድማጮች፣ ለምሽቱ የያዝናቸው ዝግጅቶች እነዚህ ነበሩ። በማቀናበር አብራኝ ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ ጋር በመሆን ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ነገ በሌሎች ዝግጅቶች እንገናኛለን። ሰላም፣ ደህና አደሩ።